ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሁድ ነሐሴ 29 2008 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅሊንጦ ማረሚያ ቤት ውስጥ የሚገኙ እስረኞች ቤተሰቦቻቸው ዘመዶቻቸውን ማግኘት አልቻሉም።
እሳቱ ያን ያህል ሲነድ እዛ ቆመናል፣ ግን ተጠግተን አላየንም። ያው እንትን ነው፣ በዱላ ነው የሚመልሱት። ቤተሰብ ተጎድቷል ብሎ እኮ ፖሊስ እኮ ለቤተሰብ ሊራራ አልቻለም። እንደገና ለምን አለቀሳችሁ፣ ለምን ተናገራችሁ፣ እየደበደበ ማሰር ነው።
በቂሊንጦ እስር ቤት የሚገኙት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ ደጀኔ ጣፋ ባለቤት ናቸው የሰማችኋቸው።
ለእኔ የደረሰ መረጃ የለም። ገና ነገ በኋላ መረጃውን ሁሉን አረጋግጠን እንሰጣለን የሚል ነገር ነው ያለው። አሁን ታራሚዎቹን የማረጋጋት ስራ ብቻ እንደሚሰራ ነው ያለኝ መረጃ።
አቶ ግዛቸው ተሰማ የፌዴራል ማረሚያ ቤቶች የሕዝብ ግንኙነት ዳይሬክተር ናቸው የሰማችኋቸው። በመተማ መረጋጋት መመለሱ ተሰምቷል። ለመሆኑ ጥቃቱ አንድን የማኅበረሰብ ክፍል ኢላማ ያደረገ ነበር እንዴ?
በጭራሽ። ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይህ የብሔርም አይደለም የፖለቲካም አይደለም፣ የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስቶ የፈጠሩብን ችግር ነው።
የመተማ ዮሐንስ ከተማ ከንቲባ ናቸው የሰማችኋቸው። አቶ እሸቴ መልኬ ይባላሉ። ቴክኒሻናችን ጀስቲን ትዋይት ነው። የምሽቱ ፕሮግራም አዘጋጆች ጽዮን ግርማና ሰሎሞን አባተ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በፌዴራል ማረሚያ ቤቶች ስር በሚገኘው ቅሊንጦ ማረሚያ ቤት ትናንት በደረሰው የእሳት አደጋ ምን ያህል ሰው እንደተጎዳ በትክክል ማረጋገጥ አልተቻለም። የእስረኛ ቤተሰብ ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ገልጸዋል። የማረሚያ ቤቶች አስተዳደር ቃል አቀባይ በበኩላቸው ምናልባት ነገ የተሟላ መረጃ እንደሚሰጡ ተናግረዋል። የእሳትና ድንገተኛ አደጋዎች መከላከልና መቆጣጠር ኤጀንሲ የእሳት አደጋ ማጥፊያ ሠራተኞች የአደጋ ጥሪ ደርሷቸው ቦታው ላይ ከደረሱ በኋላ 7 ሰዓት የፈጀ ጥረት አድርገው እሳቱን መቆጣጠራቸውን ገልጸዋል። የእሳቱን መንስኤ፣ የጠፋውን ሕይወትና የደረሰውን ጉዳት በተመለከተ መስሪያ ቤታቸው ያጠናቀረው መረጃ እንደሌለ ተናግረዋል። በሌላ በኩል አደጋውን በተመለከተ ሀገር ውስጥ የሚገኙ ብዙሃን መገናኛ ዌብሳይቶቻቸው ላይ ዘግበውታል። ከእነዚህ ውስጥ በእንግሊዝኛ የሚታተመው ሳምንታዊው ፎርቹን ጋዜጣ ምንጮቹን ጠቅሶ የአንድ ሰው ሕይወት ማለፉንና በ20 ሰው ላይ የተለያዩ ጉዳት መድረሱን አስፍሯል። ጽዮን ግርማ ያጠናቀረችው ዘገባ ከዜናው ቀጥሎ ይቀርባል። በምጣኔ ሀብታቸው ወደፊት የተራመዱት 20 ሀገሮች ወይም የቡድን 20 ስብሰባ ዛሬ በተጀመረባት ቤጂንግ ዛሬ ለ3 ሰዓታት ያህል የተነጋገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የቻይናው አቻቸው ቺጂፒንግ ስፋት ባላቸው የጸጥታ፣ የንግድና የጤና ጉዳዮች ላይ አብረው ለመስራት ቃል ገብተዋል። ጥቂት ግርግር ተፈጥሮ ነበረ። በአሜሪካ ጋዜጠኞች፣ በዋይት ሀውስ ሰራተኞችና በቻይና የደህንነት ጥበቃ አባላት መካከል ጋዜጠኞቹ በሚፈልጉት መረጃና ማግኘት በሚፈልጓቸው ፕሬዚደንት ብዛትና ጊዜ ላይ ግጭት ተነስቶ እንደነበረ ተዘግቧል። ፕሬዚደንት ኦባማ በሁኔታው ላይ ተጠይቀው በሰጡት ቃል ከሀገር ስንወጣም ቢሆን እሴቶቻችንንና የእኛነታችን መሰረት የሆኑ ልምዶቻችንን እዚያው ጥለናቸው አንወጣም ብለዋል። ለፕሬሱ ያላቸውን ክብር ሲገልጹ ቻይና በዓለም አቀፍ ደረጃ ኃላፊነቷን እንድትወጣና ከዓለም አቀፍ ሕግጋት ጋር እንድትጣበቅ ፕሬዚደንት ባራክ ኦባማ በዚሁ ስብሰባ ላይ አሳስበዋል። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ እየተካሄደ ላለው ጦርነት መፍትሄ ለማግኘትና ሰብአዊ ድጋፍ እንዲደርስም ለማድረግ እየተነጋገሩና ወደ ስምምነት እየቀረቡ መሆናቸው ተገልጿል። ሪፐብሊካኑ የዩናይትድ ስቴትስ ፕሬዚደንታዊ እጩ ዶናልድ ትራምፕ ትናንትና ዲትሮይት ከተማ ውስጥ ባደረጉት በቤተ ክርስቲያን ውስጥ ባደረጉት ንግግር ለጥቁሮች ችግሮች መፍትሄ ለመሻት የሚችሉ ፕሬዚደንት እርሳቸው ሊሆኑ እንደሚችሉ ተናግረዋል። ለዜና የያዝነው ሰዓት ለጊዜው አብቅቷል። እስከ ምሽቱ 4 ሰዓት ዘርዘር ያሉ የዕለቱን የኢትዮጵያ ሁኔታዎች የሚዳስሱ ዘገባዎች አሉን። አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በቪኦኤ 24 ላይ በናይል ሳት የሚተላለፍላችሁ የእሁድ ነሐሴ 29 2008 ዓ.ም ምሽት ፕሮግራም ነው። ከመደበኛዎቹ የስርጭት መስመሮቻችን በተጨማሪ በ13615 ኪሎ ሄርትስ 22 ሜትር ባንድ ላይ እንዲሁም 25 ሜትር ባንድ ላይ በ12110 ኪሎ ሄርትስ ዝግጅቶቻችንን በጥራት መከታተል ትችላላችሁ። የምሽቱ የመጀመሪያ ዝርዝር ዘገባ ትናንት ቂሊንጦ ላይ በደረሰው ቃጠሎ ላይ ያተኩራል። አብራችሁን ቆዩ። በፌዴራል ማረሚያ ቤቶች ስር በሚገኘው ቂሊንጦ ማረሚያ ቤት ትናንት በደረሰው የእሳት አደጋ ምን ያህል ሰው እንደተጎዳ በትክክል ማረጋገጥ አልተቻለም። የእስረኛ ቤተሰብ ታሳሪ ቤተሰቦቻቸው የት እንደሚገኙ ማወቅ እንዳልቻሉ ለአሜሪካ ድምፅ ገልጸዋል። የማረሚያ ቤቶች አስተዳደር ቃል አቀባይ በበኩላቸው በአጭር ጊዜ ምናልባትም ነገ የተሟላ መረጃ እንደሚሰጡ ተናግረዋል። የተለያዩ ምንጮችን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ከተገነባ 4 ዓመታት እንዳስቆጠረ የሚነገርለት በአዲስ አበባ ፌዴራል ማረሚያ ቤት ስር የሚገኘው የቂሊንጦ እስር ቤት ትላንት ቅዳሜ ነሐሴ 28 ቀን ከፍተኛ የእሳት አደጋ አስተናግዷል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ፣ የፓርቲ ዋና ጸሐፊ አቶ ደጀኔ ጣፋ፣ የሰማያዊ ፓርቲ ህዝብ ግንኙነት የቀድሞ ባለሙያ የነበሩት አቶ ዮናታን ተስፋዬን ጨምሮ ሌሎች ታዋቂ ሰዎች በእስር ላይ የሚገኙበት ነው ቂሊንጦ ማረሚያ ቤት። ከነዚህ እስረኛ ቤተሰቦች መካከል የአቶ በቀለ ገርባ ልጅ እና የአቶ ደጀኔ ጣፋን ባለቤት ዛሬ ማምሻውን አግኝቼ አነጋግሬያቸው ነበር። የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላቱን ስለ እሳት አደጋው እንዴት እንደሰሙ ጠይቄያቸው ነበር።
እኔ ስለ እሳት አደጋው መጀመሪያ የማውቀው ነገር የለኝም። ያው በድሮ ሰዓታችን ነበር እዛ የደረስነው። እዛ ስንደርስ 3:30 ነው። ገና ቀድመውኝ የደረሱት እያሉ እኛ ትንሽ መንገድ ይቀረን ነበር። ከዛ የተኩስ ድምፅ ሰማን። ፖሊሶች መጥተው አስቆሙን። ማለፍ አትችሉም ከዚህ እሳት ነው ብለው አሉ እና ወደ ኋላ ፈግፍገን ተመለስን። ከዛ በኋላ ግን በቃ እሳቱም እየነደደ ከውስጥ ጩኸት ይሰማል ብለው የመጀመሪያ ከኛ ቀድሞ የሄዱት ተመልሰው ምግቡን ይዘው ተመልሰው የመጡት በየማሳውን እና ተንከባለን ነው እኛም የመጣ ነው ብለው ይሄንን ብቻ ነው የተናገሩን። የዮናታን እናት ደግሞ ቀድመው ሂደው ነበር። እሳቸውም እዛ በር ላይ ሲደርሱ ነው የተኩስ ድምፅ ሰማው ያል። ቀኑ ሙሉ እዛው ነው የዋልኩት። እንግዲህ እስከ 11:30 ምንም መኪናም የለም፣ ምንም የወጣ የለም። የእሳት አደጋውና አምቡላንስ ብቻ ነው ሲመላለስ የነበረው።
ዛሬ ሄዳችኋል?
መጨረሻ ላይ ግን ያው በፖሊስ በልዩ ኃይሎች አባረሩን። ዝናብም ነበረ። በቃ ሄድን። ከዛ በኋላ ወዴትም እንደወሰዱ አላየንም። ግን ቃሊቲ አድርሰናል፣ ሂዱና ጠይቁ ነበር ያሉን።
ዛሬ ሄዳችሁ?
ጠዋት 11:00 ላይ በየሆስፒታሉ ነበር። ሆስፒታል ደግሞ ቤተሰብን የሚመለከት ነገር የለም፣ ያመጣው ፖሊስ ነው ነው ቀይ መስቀልና ፖሊስ ስላመጣ ለእነሱ ነው የምናሳውቅ አሉን። እና እኛ ሊያስገቡንም ሊያናግሩንም አልቻሉም።
ዛሬ ተመልሳችሁ ቂሊንጦ ሄዳችሁ ነበረ?
አዎ ሄደን ነበር ጠዋት።
ምን አገኛችሁ?
መግባት አልቻልንም። ዛሬም እንደ ትናንቱ ነው። በቃ ሰውን የሚመልሱት ከዛ በፊት የነበሩ ሰዎች፣ እንደውም ሲያለቅሱ የነበሩ ሰዎች በመኪናቸው ነው ጭነዋቸው ሄዱ። ቤተሰብ ሬሳቸውንም ቢሆን ስጡ ብለው ሲያለቅሱ በመኪናቸው ላይ ነው የጫኗቸው ያለቀሱትን ቤተሰብ።
ስለዚህ አሁን የት እንዳሉ እስረኞቹ የት እንዳሉ
በቃ ይሁን። ከዝዋይ እየተመለስኩ ነው ወደ እንትን ደግሞ ሸዋሮቢል ሌላ ሰው ላክን። እኛ ዝዋይ ነው የሄድነው። ዝዋይ ሄደን አሁን እየተመለስን ነው ያለ ነው። እዛ ግን የገባ መኪና 26 ፐብሊክ የከተማ አውቶቢስ ነው። በሱ ነው እስረኞች የመጡት። ግን ንገሩን አሳዩን ስንላቸው ሊያሳዩንም ሊነግሩንም አልቻሉም። መደበኛ የሆነውን እስረኛ ብቻ ነው የምንነግራችሁም የምናሳያችሁም ከመደበኛው ጅም ነገር የለም ሲሉን፣ ቂሊንጦ ማረሚያ ቤት ግን ጠዋት ኃላፊው ራሱ መጥቶ ወደ ሸዋሮቢትና ዝዋይ አሁን አጠይቁን የመደብንባቸው ቦታ ቀኖች እንነግራቸዋለን ነው ያሉን። እና አሁን እዚህ መምጣታቸውን ንገሩን ስንል አናቅም አሉ። በኋላ ላይ ደግሞ የቂሊንጦ ማረሚያ ቤት ፖሊስ ጠባቂዎች እዛ አገኘናቸው። እዛ ስናገኘናቸው ማታ ነው 4:00 ላይ ይዘናቸው የመጣ ነው። በቂ ኢንፎርሜሽን ልንሰጣቸው አንችልም፣ ኃላፊዎችን ጠብቁና አነጋግሩ አሉ።
ምን ያህል ሰው አደጋ እንደደረሰበት እንደቆሰለ፣ ምን ያህል ሰው ህይወቱ እንዳለፈስ መረጃ ላይ
እናውቃለን። እኛ መቼ ተጠጋንና ነው እሳቱ ያን ያህል ሲነድ እዛ ቆመናል፣ ግን ተጠግተን አላየንም። ያው በዱላ ነው የሚመልሱት። ቤተሰብ ተጎድቷል ብሎ እኮ ፖሊስ እኮ ለቤተሰብ ሊራራ አልቻለም። ታይም ደገና ለምን አለቀሳችሁ፣ ለምን ተናገራችሁ፣ እየደበደበ ማሰር ነው። እፈልጋችኋለሁ፣ እፈልግሻለሁ፣ ይህ እንደዚህ አይነት ነገር ነው የሚጫወቱት። ይሄ ደግሞ የማንኛውም ቤተሰብ ሰው ከቤቱ በሰላም እንደወጣ በሰላም እንዲገባለን ነው ማንኛውም ሰው። እነዚህ ደግሞ ወንጀለኞች አይደሉም፣ ተጠርጣሪ ነው ያለ ያገኘባቸው ነገር የለም መንግስት።
ይሄንን በተመለከተ መረጃ ሊሰጣችሁ የተጠናከረ መረጃ አሁን ያሉበት ሁኔታ እንደዚህ ነው ብሎ መረጃ ሊሰጣችሁ ያለ አካል የለም ወይም እናንተም ያንን ለማድረግ አልሞከራችሁም?
ያባርሩናል። ጠዋት የመጣው አንድ ወፍራም ሰው ነው፣ የመጀመሪያ ሰው አልነበረም። የቂሊንጦ ማረሚያ ቤት ያባርራሉ፣ በቃ በዱላ ሂዱ ነው፣ በቃ ሂዱ፣ ዛሬ አጠይቁን ነው። የቤተሰብ እንዴት ከሶስት ቀን በኋላ ነው የሚሉት። ቤተሰብ እየተሰቃየ ከክፍለ ሀገር መጥቶ እዚህ ትራንስፖርት አውጥቶ ቤተሰብን የሚፈልግ ሰው አለ።
በተጨማሪም የሌላው እስረኛ አቶ በቀለ ገርባ ልጅ ቦንቱ በቀለን ስለ ሁኔታው ታውቅ እንደሆን ጠይቂያት ነበር።
ትላንትና 3:30 ላይ እዛ ደርሰን ነበረና ተኩስ ይሰማል፣ እንደገና ጭስ ይታያል፣ ማረሚያ ቤቱ ሲቃጠል ይታያል። እና ጥሩነሽ ቤጂንግ ሆስፒታል ጋር ከዚህ ማለፍ አትችሉም፣ መግባት አትችሉም ብለው ከለከሉን፣ ተመለስን።
እና አንቺ ስትደርሺ እዛ እሳቱ መቀጣጠል ጀምሮ ነበር ወይስ ከደረስሽ በኋላ ነው እሳቱ መቀጣጠል የጀመረው?
መጀመሪያ ተኩስ ነው የሚሰማው፣ ቀጥሎ ጭስ ነገር ይታይ ነበረ፣ ከዛ እሳት ነው። በኃይለኛው መንደድ ጀመረ፣ መቃጠል ጀመረ። እስከ 7 ሰዓት እሳቱ አልጠፋም ነበር።
በአይናችሁ ያያችሁት እዛ ሆነሽ በአይንሽ ያየሽው የተጎዳ ሰው እንደዚሁም ደግሞ የቆሰለ ወይም ህይወቱ ያለፈ ሰው ነበር እዛ በነበርሽበት ቦታ?
በአይኔ ያየሁት ነገር የለም፣ ምክንያቱም አላስጠጉንም። ሰራዊት ነበረ፣ ያባራሉ። መጠጋት አይቻልም፣ መቅረብ አይቻልም ወደ ጊዜ ከሆስፒታሉም ማለፍ አይቻልም። ስለዚህ በርቀት ነው ያየነው። ብዙ አምቡላንሶች ይገባሉ ይወጣሉ፣ ወደ ጥሩነሽ ቤጂንግ ሆስፒታል የሚሄዱም አሉ። ከዛም አልፈው ሌላ ወደ ሌላ ሆስፒታልም የሚሄዱ ነበሩ። የቀይ መስቀል አምቡላንስም ነበረ፣ የሌሎች ሆስፒታሎችም አምቡላንሶች ነበሩ። የእሳት አደጋ መኪኖች በየደቂቃው ይገባሉ ይወጣሉ፣ እንደገና ውሃ ቀድተው ይመጣሉ፣ እንደገና ይወጣሉ። እንደዚህ ነው የነበረው እንጂ ቀርበን የተመታ ሰው ወይ የቆሰለ የተቃጠለ ሰው አላየንም።
እንግዲህ ትላንትና ነው አደጋው የደረሰው። ዛሬ በቦታው ሄዳችሁ ነበር የአባትሽን የአቶ በቀለ ገርባን ሁኔታ ለማጣራት ሞክረሽ ነበር? አሁን በምን ሁኔታ ላይ እንደሚገኙ?
አዎ፣ ከትላንትና ጀምሮ ስንፈልግ ነው የነበርነው። እንግዲህ ሌሊቱ ሙሉ በየሆስፒታሉ ስንዞር ነው የነበረው። ጳውሎስ ሄደናል፣ አብዮት ሆስፒታል ሄደናል፣ ጦር ኃይሎች ሆስፒታል፣ ፌዴራል ፖሊስ ሆስፒታል፣ ብዙ ሆስፒታሎች ሄደናል። ሌሊቱ ሙሉ ስንዞር ነው ያደርነው። እንደገና ጠዋት ተነስተን ማዕከላዊ ሄደን፣ ማዕከላዊ የሉም። ቃሊቲ ሄድን፣ ቃሊቲም እንደዛው። በሶስቱም ዞን ገብተን የሉም ነው የተባልነው። እንደገና ቂሊንጦ ተመልሰን ሄደን ዝዋይና ሸዋሮቢት ተጭኗል፣ እዛ ሂዱና ፈልጉ፣ እንደውም ከሶስት ቀን በፊት ምንም መፍትሄ ስለማታገኙ ባትለኩ ይሻላል የተባልነው።
ሆስፒታል ባደረጋችሁት ፍለጋ ሌሎች ቁስለኞችን የማየት እድሉ ነበራችሁ?
እንኳን ቀርበን ማየት ግቢ ውስጥ ገብተን ያለውን ነገር ለማወቅ ያደረግነው ጥረት ራሱ አልተሳካም። ዛሬም እንደዛው።
የእሳትና ድንገተኛ አደጋዎች መቆጣጠር ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ የአደጋውን መንስኤና በሰዎች ላይ የደረሰውን ጉዳት በተመለከተ የመንግስት ኮሚኒኬሽንን እንድጠይቅ ነግረውኝ ባለስልጣን መስሪያ ቤታቸው ማብራሪያ መስጠት የሚችለው አደጋው በተከሰተበት ወቅት የተሰጠውን አገልግሎት በተመለከተ እንደሆነ ገልጸውልኝ እሱን ጠይቄያቸዋለሁ።
ለእኛ ለባለስልጣን መስሪያ ቤታችን የደረሰው 3:10 ነው ጥሪው የደረሰን። እንግዲህ ከዛ በፊት መቼ ተነሳ የሚለውን እሱ ብዙ መረጃ የለንም፣ ግን ጥሪ የደረሰን 3:10 ላይ ነው።
ስንት ሰዓት ደረሱ የአደጋ ማጥፋት ሰራተኞቹ በቦታው?
እንግዲህ በተለያየ መጠን ነው የደረሱት። አቃቂ ብራንች አለ እዛው፣ እሱ ቀድሞ ነው የደረሰው። ነገር ግን ሰፋ ይል ስለነበረ ሌላ ድጋፍ ጠይቆ ማለት ነው ከሁሉም ቅርንጫፍ ጣቢያዎች እንዲሰማራ ነው የተደረገው። እንግዲህ በአጠቃላይ 9 የአደጋ መቆጣጠር ተሽከርካሪዎች ከበቂ ባለሙያ ጋር ነው ሰማሩት። እንግዲህ ቦታው ላይ እንደደረሱ ያው እሳቱ ሰፊ ስለነበረ የመቆጣጠሩም ሂደት እስከ 10:20 ድረስ ዘልቋል። 10:20 ሲሆን ሙሉ በሙሉ እሳቱ በቁጥጥር ስር የዋለበት ሁኔታ ነው ያለው። እንግዲህ በአደጋ መቆጣጠሩም ሂደት በእኛ 3 ባለሙያዎች ላይ እንደዚሁ በጭስ የመታፈን አደጋ ደርሷል። እንግዲህ በኢኮኖሚና በሌሎች ሰዎች ላይ የደረሰው ጉዳት ያው በፖሊስ እየተጣራ ስለሆነ እሱ ላይ ብዙ መረጃ የለኝም።
የአደጋው ስፋት ምን ይመስል ነበር? ለምሳሌ ቦታው እስር ቤት እንደመሆኑ በምን አይነት ለመግባት ለማጥፋት የነበረው ምቹነት እንዴት ነበረ?
እንግዲህ ያው ያሉትን በሮች ተጠቅመናል። ያው አደጋ በደረሱ ስለተረጋገጠ ያው ህይወትና ንብረት ለማዳን ጥረት ለማድረግ እንደተገኘን መጠን ያው ሁሉም በሮች ክፍት እንዲሆኑ ነው የተደረገው። እና ደግሞ የጸጥታ ኃይሎችም በአካባቢው ስለነበሩ በቂ የጸጥታ ኃይሎች እንደገና ከማዕከልም ከአዲስ አበባም እንደዚሁ ተሰማርተው ስለነበረ ስራችንን ለመስራት የተቸገርንበት ነገር የለም። እንዳልኩሽ ያው የአደጋ መቆጣጠር ተሽከርካሪዎቻችን እንዲገቡ ተደርጓል። እና ደግሞ የአደጋ መቆጣጠሩ ሂደት የተሳካ እንዲሆን የጸጥታ ኃይሎችም የፌዴራል ፖሊስ እና ልዩ ኃይል እና በአካባቢው ያሉ ሌሎች ጸጥታ ኃይሎችም ከፍተኛ ድጋፍ አድርገውልን ስለነበረ በአደጋ መቆጣጠሩ ሂደት ያን ያህል የተቸገርንበት ነገር የለም። ነገር ግን እሳቱ ቀድሞውንም ቢሆን ተስፋፍቶ ስለነበረ ያው ቀደም ብዬ ጠቀስኩትን ያህል ሰዓት እንዲወስድ ሆኗል።
እንግዲህ የእሳት አደጋ እሳቱን ከማጥፋት በተጨማሪ የሰው ሕይወት ለማዳን የሚደረግ ጥረት እንዳለ ይሰማኛል። እና ሰዎችን ለማዳን እስር ቤት ስለሆነ እስረኞችን ከእሳቱ ለማውጣት የተደረገ ነገር አለ?
አላው እንግዲህ የባለስልጣን መስሪያ ቤታችን እሳት ማጥፋት ብቻ ሳይሆን የአምቡላንስ አገልግሎትም ስለሚሰጥ በቦታው ላይ በቂ አምቡላንሶችም ነበሩና በታራሚዎች ላይም ጉዳት እንዳይደርስ ከፍተኛ ጥረት ተደርጓል። ያው ቀደም ብዬ እንዳልኩት እኛ ብቻ አልነበርንም፣ የግቢውም የጸጥታ ኃይሎች ሌሎች ደግሞ ከማዕከልም ከፍተኛ የመንግስት ባለስልጣኖችም የእኛም መስሪያ ቤት ጨምሮ ማለት ነው እነሱም የተገኙበት ሂደት ስላለ እንግዲህ በተቻለ መጠን በሰው ላይ ሊደርስ የሚችለውን ጉዳት በከፍተኛ ደረጃ ለመቀነስ የተቻለበት ሂደት ነው ያለው። በዛ በኩል የተሳካ ነበር ማለት ይቻላል።
በእነዚህ አምቡላንሶች ምን ያህል ቁስለኛ ወይም ምን ያህል አደጋ የደረሰባቸው ሰዎች ወደ ሆስፒታል ተወሰዱ? ምን ያህልስ ሰው ነው? የሟቾች ቁጥርስ ምን ያህል ነው?
እሱ ላይ አሁን ለጊዜው መረጃው የለኝም። እንግዲህ ምናልባት እኛ ከመድረሳችንም በፊት አደጋው ጉዳት የደረሰባቸው ሰዎች እንዳሉ ኋላ ላይ ሰምተናል። አሁን ያለኝ መረጃ ግን በእኛ ባለሙያዎች በሶስቶቹ ሰራተኞች የአደጋ መቆጣጠር ባለሙያዎች ላይ ብቻ የደረሰው መረጃ ነው ያለኝ። እንግዲህ እዛ በታራሚዎቹ ቁጥራቸውን ምን ያህል ሰው አለ፣ ምን ያህል ሰው ተጎዳ የሚለውን የበለጠ ሊያውቁት የሚችሉት የማረሚያ ቤቶች አስተዳደር ይመስለኛል።
በእናንተ በኩል ያነሳችሁት አስክሬን የለም?
በእኛ አምቡላንስ የተነሳ የለም። ያው በአምቡላንስ አገልግሎታችን ላይ ያው አስክሬን አናነሳም፣ ተጎጂዎችን ወደ ሆስፒታል ማድረስ ነው። በእኛ በኩል የተሰጠ የለም። እሱንም ስላላየሁ ነው አሁን ግልጽ ለማድረግ የተቸገርኩት።
ታውቋል የእሳቱ መንስኤ ምን እንደሆነ?
እሱም አልታወቀም። እንግዲህ እንደነገርኩሽ ትላንትናም ዋናው ትኩረት አድርገን የነበረው እንግዲህ ከእሳቱ ስፋት አንጻር እና ደግሞ በማረሚያ ቤት ውስጥ በተለያየ ሁኔታ ያሉ ሰዎች እንግዲህ በእድሜ የገፉ ሊሆኑ ይችላሉ፣ ሴቶች ሊኖሩ ይችላሉ እና እነዚህ ነገሮች ታሳቢ አድርገን ሕይወት እና ንብረት ለማዳን ነው ከፍተኛ ጥረት ስናደርግ የነበረው። ለጊዜው ያደገው መንስኤ እንግዲህ በኋላ ላይ ተጣርቶ የሚታወቅ ስለሆነ እኛም ብዙ አላተኮርንበትም። እንግዲህ መንስኤውንም ለማጣራት ተጨማሪ ኢንቨስቲጌት መደረግ ያለባቸው ነገሮች እንዳሉ ነው የሚሰማኝ። እንግዲህ ከዚህ በኋላ ያው ከማረሚያ ቤቱ ኃላፊዎች እና ሌሎች የፖሊስ አካላት ጋራ ሆነን እኛም ያደገውን መንስኤ ለማጣራት ጥረት እናደርጋለን። በቀጣይ ምናልባት መፍትሄም ለመስጠት ስለሚጠቅም በቀጣይ
የደረሰውን ጉዳት መጠን ለማወቅም የማረሚያ ቤቶች አስተዳደር የሕዝብ ግንኙነት ዳይሬክተር አቶ ግዛቸው ተሰማ ጋር ደውዬ ነበር።
እኛ እጃችን ውስጥ የገባ መረጃ የለም። አሁን የማረጋጋት ስራ ላይ ነው አመራሩም እየተሯሯጠ የነበረው። እስካሁን ይሄ ነው የሚል የተረጋገጠ ቁጥር የለንም። በእጃችን
አሁን እዛው ነው የሚገኙት እስረኞቹ
መሰለኝ። እኔ ውጭ ነው ያለው ከአካባቢ አይደለሁ። የት እንዳሉ መረጃው የለኝም።
ቤተሰብ ዛሬ ጠዋት ሄዶ እንዳላገኛቸው ገልጾ ነበር እና እንደው ያለውን ሁኔታ ለአድማጮቻችን የተወሰነ ነገር እንደው ቢያስረዱልን።
እንትን እኮ ነው መረጃ አሁን ዝርዝር መረጃው ለእኔ የደረሰ መረጃ የለም። ገና ነገ በኋላ መረጃውን ሁሉን አረጋግጠን እንሰጣለን የሚል ነገር ነው ያለው። አሁን ታራሚዎችን የማረጋጋት ስራ ብቻ እንደሚሰራ ነው ያለኝ መረጃ። ነገ ላይ ምናልባት ብትደውይ ወይም ከእናንተ ክፍል ቢደውሉ የሆነ መረጃ ሊኖረን ይችላል እና ያኔ ብንገናኝ። ዛሬ የለንም፣ በእኔ የደረሰኝ መረጃ የለም።
በቂሊንጦ የደረሰውን አደጋ አስመልክቶ በአገር ውስጥ የሚገኙ የመንግስትና በግለሰብ የሚተዳደሩ ብዙሀን መገናኛ የተለያዩ ዘገባዎችን ሲያቀርቡ ውለዋል። ከእነዚህ ውስጥ በእንግሊዝኛ ጋዜጣ የሚታተመው ፎርቹን ጋዜጣ አንዱ ነው። የዚህን ጋዜጣ ኤዲተር ኢንቺፍ ወይዘሮ ሳምራዊት ጣሰው በትላንትናው ዕለት በድረገጹ ላይ ጋዜጣው ይህን በተመለከተ ስላስነበበው ዜና ጠይቂያት ነበር።
የዘገባችን ይዘት እንግዲህ በጋዜጣው ዝርዝር ዘገባውን አላወጣንም። በደረስንበት ደረጃ ከዛው ከአካባቢው ሰዎችና አንዳንድ የውስጥ መረጃዎች ያገኘናቸውን በዋናነት የወጣው የኛ መጀመሪያ የአደጋውን መነሻ ለመረዳት ሞክረናል። በቦታውም ተገኝተን ነበር። ብዙም ቀረብ ያለ አክሰስ አልነበረውም አካባቢው በጊዜው ከነበረው አደጋውን መከላከል ላይ ፎከስ ያደረገ ነበር። በተወሰነ ርቀት እንጂ መቅረብ አይቻልም ነበረ። ፎቶዎችም ቀረብ ያሉ ፎቶዎች ለመውሰድ ሞክረን ነበር። ብዙም ካሉት የተለየ አክሰስ አላገኝም። ነገር ግን ከምንጮቻችን ያገኘ ነው በመረጋገጥ በመታፈን እንዲሁም አንዳንዶች ከነበረው የተኩስ ድምፅና ከተኩሱ ጋር በተገናኘ ከሀያ በላይ ሰዎች ሆስፒታል እንደገቡ እናውቃለን። አንድ ሰውም በዚህ አጋጣሚ ትክክለኛ በጥይ በመሳሪያ ይሁን በመረጋገጡ ይሁን በመታፈኑ ባለየ መልኩ ነገር ግን የአንድ ሰው ሕይወት እንዳለፈ እናውቃለን እዛ ላይ እንዳወጣ ነው። ነገር ግን ዝርዝር ዘገባዎች የቅርብ የአይን ምስክሮችም ደግሞ ከዋናው ከኦፊሻል የሆነም መግለጫ ሊሰጠን አልቻልም። ከዛ ካወጣናቸው አሁን ከነገርኩሽ በቁጥሮች ደረጃ ከምንጮች ካገኘነው የዘለለ ነገሮች አላገኘንም። እስካሁን ባለን እየተከታተልነው ባለ ሁኔታ ይሄ ነው ያለው ነገር።
የዞን ዘጠኙ ጦማሪ በፈቃዱ ኃይሉ ቂሊንጦ እስር ቤት ታስሮ የነበረና በቅርብ ከተለቀቁት ውስጥ አንዱ ነው። የእስር ቤቱ የውስጥ ይዞታ ምን እንደሚመስል ጠይቄው ነበር።
እንግዲህ ቂሊንጦ የሚገኘው ቦታው እንግዲህ አቃቂ ልክ ወደ ቢሾፍቱ ስትሄጂ አቃቂ ላይ ከማለፍሽ በፊት ወደ ግራ በመታጠፍ የተወሰነ ከሄድሽ በኋላ ነው። ጥሩነሽ ቤጂንግ ሆስፒታል አካባቢ አካባቢው ራሱ ቂሊንጦ ይባላል። ዋና ስሙ አዲስ አበባ ማረሚያ ቤት ነው። እዛ ያሉት እስረኞች ወንድ እስረኞች ብቻ ናቸው። ገና ፍርድ ያላገኙ በቀጠሮ ፍርድ ቤት እየተመላለሱ ያሉ ገና ተጠርጣሪዎች ናቸው እዛ ያሉ ማለት ነው።
ስንት ዞኖች አሉት እስር ቤቱ?
ሶስት ዞኖች ነበሩ የነበሩት ኖርማሊ። አሁን አንድ ዞን ተጨምሯል፣ ሁለት ክፍል ብቻ ያለው ማለት ነው። እና ትንንሽ ክፍሎች ናቸው፣ ግን አጥፍተዋል የሚባሉ እስረኞች ቅጣት የሚቀጡበት ክፍል ነው። ሁለት የቅጣት ክፍሎች ተጨምረዋል። እነሱ ዞን አራት የሚል ስም ተሰጥቷቸዋል። ከዛ ውጭ ግን ያሉት ፎርማሊ የተገነቡት ሶስት ዞኖች ናቸው። ያንዳንዱ ዞን ማለት አንዱ ዞን ስምንት ክፍሎች አሉት። እስከ 130 ሰዎች ይይዛል። መሬት ላይ የሚተኙ ስላሉ ነው። አልጋዎቹ ግን ለ94 ሰው ብቻ የሚበቁ አልጋዎች ናቸው ያሉት። 47 ተደራራቢ አልጋዎች ናቸው እያንዳንዱ ክፍል ውስጥ ያሉት ማለት ነው።
ምን ያህል እስረኛ ለዛ ውስጥ
አንዱ ክፍል ውስጥ እስከ 130 ይኖራል በብዛት ማለት ነው። ከ30 በላይ የሚሆኑት ሰዎች መሬት ላይ የተኝተው እስረኛ እስኪወጣ እና አልጋ እስኪለቅ የሚጠብቁ ናቸው ማለት ነው። 94ቱ ናቸው አንዱ ክፍል ውስጥ እንትን የሚሉት። ስለዚህ ወደ 3000 ሶስቱም ዞኖች 3000 ምናምን አካባቢ የሚሆኑ ሰዎች ይኖራሉ ጥቅሉ ማለት ነው። ይቀንሳል ይጨምራል ቁጥሩ። እና ክፍሎቹ የተገነቡት ልክ ዞረው እንዲገጥሙ አራት ማዕዘን እንዲሰሩ ተደርገው ነው። እና ሬክታንግሉ ውስጥ ነው ግቢ የሚባለው፣ እዛ ውስጥ ነው እስረኛው ተሰብስቦ የሚውለው ማለት ነው። ግቢ ውስጥ ነሽ ስታይ ወደ ላይ ብቻ ነው የሚታየሽ። ከዛ ግን በር አለ፣ ያው ዙሪያውን ሲገጥም ከመግጠሙ በፊት አንዲት ቀጭን በር አለች መሀል ላይ። በዛ በኩል እየወጡ ወደ ቤተሰብ ይሄዳሉ። ያ በር ቀን ይዘጋል፣ ማታ ማታ ይዘጋል። ቀን ይከፈትና ወደ ቤተሰብ የተጠሩ ወይም ወደ ዞን ተጠሪ የተጠሩ ሰዎች ብቻ ይወጣሉ በዛች በኩል ማለት ነው።
የእስረኛ ክፍሎቹ ከምን የተሰሩ ናቸው?
የብሎኬት ግድግዳ ነው ያላቸው የሶስቱ ዞኖች። ቅጣት ቤቶችን አይጨምርም። ቅጣት ቤቶቹ በቆርቆሮ ነው የተገነቡት። ከውስጥ የሆነ ነገር ሳያደርጉባቸው አይቀርም። አዲስ ናቸው እነሱ።
ካፍቴሪያ፣ መጽሐፍ ማንበቢያ፣ ጸጉር መሰሪያ ወይም ደግሞ ልዩ ልዩ አገልግሎቶች የሚሰጡ የሉም እንደ ሌሎች እስር ቤቶች? እንደዚህ አይነት
እያንዳንዱ ዞን ከጥፋት ቤት ውጭ እያንዳንዱ ዞን የራሱ ሱቅ፣ የሸቀጣሸቀጥ ሱቅ፣ ትንንሽዬ ቁሳቁሶች የሚገኙበት ሶፍት፣ ሳሙና ምናምን የመሳሰሉ እና እያንዳንዱ ሱቅ ካፍቴሪያ፣ መስጊድ፣ ቤተ ክርስቲያን እና ላይብረሪ አላቸው። በእርግጥ ላይብራሪዎቹ በጣም ጥቂት መጽሐፍት ነው ያሏቸው። ቸርቾቹ ልቁም በቆርቆሮ የተሰሩ ናቸው። ቸርቾቹና መስጊዶቹ ይሰገድባቸዋል፣ ይጸለይባቸዋል። የፕሮቴስታንትም እንዲሁ በቆርቆሮ የተከፈለ አለ። በዛ አይነት እንትኖች አሉ።
እሳት ማቀጣጠል ለምሳሌ እንደ ቡና ማፍላት፣ ሻይ ማፍላት፣ ሲጋራ ማጨስ፣ ከእሳት ጋር የተያያዙ ነገሮችን ማድረግ ይፈቀዳል እስር ቤት ውስጥ?
ካፍቴሪያ ውስጥ ብቻ ነው እንትን የሚባለው። በኤሌክትሪክ ነው የሚያፈሉልን ማለት ነው። ቡና ምናምን ይሸጣሉ፣ በኤሌክትሪክ ነው። እዛ መድረስ አይቻልም። ማንኛውም ኦርዲናሪ ሰው አይደርስም። ግን ከእስረኞች ውስጥ ተወዳድሮ ያለፈ በመጠነኛ ደሞዝ የሚሰሩ አሉ። እዛ እሳት በብዙ መንገድ ይፈጥራሉ። እንግዲህ ለሲጃራ እና ሀሺሽ በድብቅ በስርቆት ነው የሚገባው። በኮንትሮባንድ ይገባል። በኮንትሮባንድ የገባውን እዛው በኮንትሮባንድ እየነደዱ ያጨሳሉ። ስለዚህ እሱን የሚለኩሱበት አንዳንድ ጊዜ ሰርቀው ከእንደገና ዲዮዶራንት ራሱ በመጠቀም እሳት የሚያወጡበት መንገድ አላቸው። ግን አንዳንዴ አንዴ የተገኘች እንትን ከፍራሽ ጨርቅ እንዲሆን ተቀዶ ገመድ ይሰራ እና ጫፉ ላይ ተለኩሶ ዝም ብለው ይሄ እሳት እንደማዳፈን ማለት ነው። በሀገራችን እሳት ማዳፈን እንደሚባለው ያቆዩታል። ከዛ በኋላ በማግስቱ በሌላ ቀንም ከዛች ላይ ነው እየወሰዱ የሚለኩሱት ማለት ነው። ግን ብዙ ድብቅ ቴክኒኮች አሏቸው። ግን እነሱ ሰርክላቸው ራሱ ነው የድርዬ ሰርክል አለ። ሰርክላቸው ራሱ ነው የሚያውቀው እና ብዙ ጊዜ ያረፉባቸዋል። መልሰው ግን እሳት የሚፈጥሩበት መንገድ አላቸው።
ከውዛ ውስጥ ነበርክና ምን አይነት ነገሮች ይሄንን ሊያስነሱት ይችላሉ ብለህ ትገምታለህ? ወይም ይሄን የተመለከተ እንደው ምን አይነት መረጃ ሳለህ?
እንግዲህ እሳት አሁን ይሄ የሲጋራውን ምናምን ጠቅስልሽም ለሲጋራ የሚያስቀምጧት እሳት ትልቅ የፍንዳታ ታስከትላለች የሚል ምንም እምነት የለኝም። ምክንያቱም እስረኛ እያንዳንዱ ክፍል ውስጥ በጣም ብዙ ከመሆኑ የተነሳ ትንሽ የእሳት እንኳን ብትጀምር አንድ እስረኛ አይቶ በቁጥጥር ስር ሊያውላት ይችላል። ምክንያቱም አንድ ክፍል ውስጥ 130 ሰው ይኖራል። ከዛ ከ130 ጥንድ አይኖች የሚያመልጥ እሳት ይኖራል ብዬ አላስብም። ስለዚህ ወይ ከኩሽናዎቹ ወይም ደግሞ ከእነዚህ ከሶስቱ ዞኖች ውጪ ለሁሉም እስረኞች ምግብ፣ እንጀራ የሚጋገርበት ወጥ የሚሰራበት ምናምን አለ፣ ማገዶ ነው የሚጠቀሙት። ስለዚህ እዛ ኩሽና ውስጥ መነሳት አለበት ማለት ነው። ትልቅ ፍንዳታ ከሆነ ማለት ነው ያን ያክል ለመቆጣጠር የሚያስቸግር እንደታየው አይነት እሳት እንዲነሳ ከዛ ከእስር ቤቶቹ ውስጥ ሊጀምር አይችልም። ስለዚህ እነዛኞቹ ደግሞ ከሶስቱም ዞን ውጪ ያሉ ናቸው። በዞን አንድ በኩል ነው የሚቀርበው ይሄኛው የእስረኛ ምግብ ማብሰያው ኩሽና ማለት ነው። ስለዚህ በዛ በኩል ምናልባት ጀምሮ ሊሆን ይችላል ብዬ ነው የምገምተው እሳት በእርግጥ ጀምሮ ከሆነ ማለት ነው።
በጣም አመሰግናለሁ እንግዲህ በፈቃዱ ለሰጠህን ማብራሪያ።
እኔም አመሰግናለሁ።
በዚህ ዘገባ ውስጥ የተደመጡትን ሁሉና ባልደረባዬንም ጽዮን ግርማን ላመስግንና ወደ ተከታዩ ዘገባ ልሸጋገር። በነገራችን ላይ ነገ ተጨማሪ መረጃዎችን ያካተቱ ዘገባዎችን በዚሁ ጉዳይ ላይ ይዘንላችሁ ለመመለስ ጥረት እናደርጋለን። በአማራ ክልል ውስጥ ስላለው ሁኔታ ነው ቀጥሎ የምናየው። በአማራ ክልል የተለያዩ አካባቢዎች ዛሬ መረጋጋት መኖሩን መኢአድና የክልሉ መንግስት በየበኩላቸው አስታውቀዋል። በሌላ በኩል ደግሞ መተማ ላይ ሰሞኑን የተጣለው አደጋ በተወሰኑ የማህበረሰብ ክፍሎች ላይ ያነጣጠረ አልነበረም ሲሉ የከተማይቱ ከንቲባ ለቪኦኤ ገልጸዋል። በቅድሚያ ስለ አማራ ክልል የዛሬው ውሎ ከመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ያገኘነውን ላሰማችሁ።
ባህር ዳር ከትላንትና ጀምሮ መጠነኛ የስራ እንቅስቃሴ አለ። ሱቆችም ተከፋፍተዋል። ትራንስፖርትም እየተንቀሳቀሰ ነው እዛው ከተማ ውስጥ። ሌሎችም አጎራባች ምዕራብ ጎጃም ውስጥ ያሉ ከተሞች መጠነኛ መረጋጋት ይታይባቸዋል። እንደ ዳንግላም፣ ኮሶቨር እንደዚህ ያሉ አካባቢዎች ትላንት ኮሶቨር ገበያ ውሏል። ማርቆስ ገበያ አልዋለም። ትላንት ቅዳሜ ነበር ገበያቸው። የእነሱ አልነበረም ትላንትና። በአጠቃላይ ዛሬ ላይ ያሉት በአማራ ክልል ጎንደርን ሳይጨምር የጎንደርም ስልክ አልሰራልኝም፣ መረጃ አላገኘውም።
ምንድን ነው ይህንን መረጋጋት ያመጣው የፈጠረው ነገር?
ህዝቡ ያው የያዘውን እቅድ ጨርሷል። እንደገና ደግሞ ይህንን ነገር ፈጥር የቻለው እንደምታውቀው ያው የኢትዮጵያ ባህል አሁን የሚመጣው ባህላችንም ሁሉ በዓላችንም ዘመን መለወጫ ቀላል ባህል አይደለም ለኢትዮጵያና ሃይማኖታዊም ሀገራዊም በዓል ስለሆነ ይህንን በዓል ለማለፍ እንደተፈለገ ነው የሚነግሩኝ አንዳንድ መረጃዎች። በሰላም በዓሉ ካለፈ በኋላ የሚል አለ። በአንዳንድ አካባቢዎች ደግሞ እንደዚሁ በተለየ መልኩ ማክሰኞ ጀምረን እንከተላለን የሚልም ነገር አለ። ይሄኛው እርግጠኛ መሆን አይቻልም እንግዲህ ያው ካላየ ነው በስተቀር። ግን በኋላነት አዲስ ዘመን መለወጫው ባሉን ትልቁም ትንሹም መካከለኛ ገቢ ያለውም ዝቅተኛ ገቢ ያለውም በሰላም ይውል የሚል ፍሳቤ ያለው ይመስለኛል። ሶሎሞን፣
የመንግስቱ ባለስልጣናት መግለጫዎችን ሲሰጡ በተለያየ ጊዜ ከህዝብ ጋር እየተመካከሩ እየተወያዩ ችግሮቹን ለመፍታት እየጣሩ መሆናቸውን እየተናገሩ ነውና ምናልባት ከመንግስት በኩል የተገኘ ምላሽ ከባለስልጣናቱ የተገኘ የተለየ አቀራረብ ይኖር ይሆን እንዴ?
አይ የለም። መንግስት በርግጥ በራሱ ችግሩን ለመፍታት እየጣርኩ ነው ይላል። ግን ለህዝቡ ጠብ ያለ ነገር ያየነው ነገር የለም። በጎንደር አካባቢ እንደውም ከትላንት ወዲያ እና በስቲያ የነበረው እዛ የነበሩ የክልሉን ባለስልጣን እና ከፌዴራልም የተወሰኑ አቶ ተፈራ ደርበውን ጨምሮ ጎንደር አካባቢ እንደነበሩ ውይይትም ለሃይማኖት አባቶች እና ለህዝቡ እንዳቀረቡ መረጃዎች አሉ። ግን የተሰጣቸው ምላሽ ይህ አይደለም። የምትገሉን ከሆነ፣ የምታስሩን ከሆነ፣ የምታቆስሉን ከሆነ፣ ልጆቻችን የሚሆኑ ከሆነ እንደውም እኛ ቀድመን እንገኛለን አይነት መልስ ነው የተሰጣቸው። እና ህዝቡ እንዳልኩ ያው በባህል እና በሃይማኖት አብሮ በመተሳሰብ የኖረ ስለሆነ በዚህ አጭር ጊዜ ውስጥ በዓሉን በሰላም እንለፍ የሚል እሳቤ እንዳለው ነው እኛ ያለን መረጃ።
ከመተማ የምትሰሙት ነገር አለ?
መተማ ከዛ ወዲህ የተፈጠረ ችግር የለም። መጠነኛ መረጋጋት አለ። እዛም የተለየ ነገር የተፈጠረ ከዛ ወዲህ የለም። እንደውም ሳይዝ ለማስያዝ ይሞከር ነበረ፣ ግን ያን ነገር መያድ ያው የማያምንበት ነገርም ነው። የተወሰኑ ሰዎች ስልጣን ላይም ካለው ከሌላም አኳያ ያሉ የተወሰኑ ይሄ የዘረኝነት እንዲቀነቀንላቸው የሚፈልጉ ሰዎች እንዳሉ ነው መያድ የሚረዳው እንጂ በፍጹም በትግራይና በአማራ ማህበረሰብ መካከል ይህ ችግር ይፈጠራል የሚል እምነት የለንም።
ያስታውሱም እንደሆነ በተለይ በትግራይ ልጆች ላይ ያተኮረ ጥቃት እየተሰነዘረ ነው የሚሉ አቤቱታዎችና ስሞታዎች ይሰሙ ነበረ።
አዎ፣
እናንተ
እንትን ጎሳ የሚያቀነቅኑ ሰዎች አሉ። ይሄ ግን አይደለም። በወቅቱ ተፈጸመ የተባለው ራሱ በትግራይም ተወላጆች በአማራም ተወላጆች ላይ ነበር ችግሩ ተፈጸመ የተባለው። በዚህ አጋጣሚ ግን ወደ ሱዳን የገቡ አሉ፣ የትግራይ ተወላጆች ወደ ሱዳን ገብተዋል የሚል መረጃዎችም ይመጡ ነበር ወደኛ። ነገር ግን ስናጣራው ዘር ተኮር አይደለም። ዘር ተኮር ማለት አደጋውን ያደረሰው አካል እስካሁን ማን እንደሆነ እዛ ቦታ ላይ አልታወቀም። ነገር ግን የትግራይና የአማራ ማህበረሰብ ተወላጆች ግጭት አይደለም ሶሎሞን።
ይሄ ላለመሆኑ እናንተ ምን ማስረጃ አላችሁ? ማለቴ በስፋት ላይሆን ይችላል፣ ነገር ግን በተወሰነ ደረጃም ቢሆን የተወሰኑ የማህበረሰብ አካላትን ለማጥቃት የተወሰደ እርምጃ ስለመኖር ስላለመኖሩ ምን ያህል በቅርብ ትከታተላላችሁ? ምን ያህል እርግጠኞች ናችሁ?
በቅርበት ተከታትለናል። እዚያ ያሉትንም ሰዎች በስልክም በተለያዩ መንገድ ለማጣራት ሞክረናል። ችግሩ አልተፈጠረም ማለት አይቻልም። ዘር ተኮር አይደለም። በአጋጣሚ የተፈጠረ ወይም ከሌላ አካል የተሰነዘረ ጥቃትና ከማህበረሰቡ ቁጥጥር ውጭ የሆነ ነው። የአማራም የትግራይ ማህበረሰብ የማያውቀው አደጋን የተከሰተው እንጂ የሁለቱ ማህበረሰብ ግጭት አይደለም ነው እኛ ማጣራ ነው መንገድ። ምክንያቱም የትግራይ ተወላጆች እና የአማራ ተወላጆች አይደሉም የተጋጩት። አደጋውን የፈጠረው አካል ግን ከየት እንደሆነ ባይታወቅም ዘር ተኮር የሆነ ስሜት ሊፈጥር እንደሞከረ ነው የሚያሳየው።
እንደው እናንተ በምትንቀሳቀሱባቸው አካባቢዎች ቢያንስ እንደዚህ አይነት ነገር ቢፈጠር ድንገት ፈጥናችሁ ጣልቃ የምትገቡበት ሁኔታ፣ አቅም፣ አሰራር አላችሁ?
አዎ አለን። ሁልጊዜም ቢሆን እኛ ህዝቡ እኩል ሆኖ እንዲኖር የትግራይ ማህበረሰብ የተለየ ተጠቃሚነት አለው ብለው የሚያምኑ ሰዎች ቢኖሩም መያድ ግን ይሄን አያል የትግራይ ማህበረሰብ አይደለም። ከትግራይ ማህበረሰብ የወጡ ጥቂት የባለስልጣን ዘመዶች እና ባለስልጣኖች ተጠቃሚዎች ሊሆኑ ይችላሉ። ይሄ አደባባይ ሚስጥር ነው። ነገር ግን ችግሩ ለአማራ ማህበረሰብ፣ ለትግራይ ማህበረሰብ፣ ለኦሮሞ ማህበረሰብም፣ ለሲዳማም፣ ለወላይታም እኩል ነው ስርዓቱ እየጎዳው ያለው ሁሉንም ማህበረሰብ። ይህን ስለምናምን እኛ አስቀድመን እንደውም ይህን በዚህ አይነት ስሜት እንዳይፈጠር ነው መያድ አተኩሮ የሚሰራው ማለት ነው።
ወደ መቀሌም ደውዬ ነበር። የአረና ትግራይን የህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴን አነጋግሬያለሁ። የመተማን የዛሬ ሁኔታ የሚመለከት መረጃ ይኖራቸው እንደሆን ጠይቄ ነበር።
ከህወሀት አመራሮች ወይም በድምፃውያን እንደሰማ ነው ሁመራ አካባቢ የህዝቡን ሰብስበው እንዳነጋገሩ ነው የገለጡት። ከዚያ በተረፈ ግን ብዙ እንትን የለም። ወደ ሑመራና ወደ ናይካድራ በርካታ ሰው እንደገባ መረጃ ያለን
ይሄ ማለት ተፈናቅሎ የነበረ ሰው ነው?
አዎ፣ ከመተማ እና አልደራሽ አካባቢ ተፈናቅሎ የመጣ
እና አሁን እየተረጋጋ ነው ነው የሚሉኝ አካባቢው?
አይ፣ አዲስ ነገር ብዙ የለም። እስካሁን እየገባ ነው ሰው እየተባለ ያለው ግን ተረጋግተዋልም አልተረጋጋንም ለማለት በቂ የሆነ መረጃ አሁን የለኝም። ወደ ሁመራ ደውዬ ነበር ቀን።
እሺ።
በቃን ሰዎች እየገቡ ነው። አዲስ ነገር እንዳለ ግን አልነገሩኝም።
ለመሆኑ መተማ ላይም ይሁን ሁመራ ላይ በአካባቢው የእርሶ ፓርቲ ሰዎች ወይም በቅርብ እንደዚህ ሁኔታዎችን የሚከታተሉ የሉትም? ቢሮዎች የሉትም? አረና ትግራይ
ሁመራ አለን።
ምን ያህል ትገናኛላችሁ? ምን ያህል በቅርብ ትከታተላላችሁ ይሄንን ነገር?
ያው በየጊዜው እንገናኛለን። ዛሬም ተገናኝተናል እና ሰዎች እየገቡ ነው። ለምሳሌ አንዲት ከወለደች ሰዓት ቀን የሆናት
እመጫት
እንደመጣች ነግረውኛል።
በትግራይ ተወላጆች ላይ ያነጣጠረ ጥቃት ነው የተካሄደው የሚሉ ክሶችና አቤቱታዎች ነበሩ። ለመሆኑ አረና ትግራይ እንዴት ነው የሚመለከተው ይህንን ሁኔታ?
እንደ ፓርቲ መግለጫን እንሰጣለን። በመድረክ በኩል ስለ ሁሉ ሁኔታዎች ግምገማ መግለጫ እንሰጣለን። በቅርብ ጊዜ ጠቅለል ባለ ሁኔታ ያኔ በደንብ እንገልጸዋለን ብዬ ገምታለሁ።
አሁን ለጊዜው ሊናገሩ የሚችሉት ነገር የለም በዚህ ላይ?
ያው ያለን መረጃ በየእንትን ስለሆነ በደንብ አጠናቅረን በመግለጫው እንገልጸዋለን የሚልነት ስላለኝ ነው።
ወደ መተማ ደውዬ ነበር። ጥቃቱ እንዴት እንደተፈጸመ ከዚያ በኋላ የሆነውንና የዛሬን ሁኔታ አስመልክቶ የመተማ ዮሐንስ ከተማ ከንቲባ አቶ እሸቴ መልኬ ሰፊ ማብራሪያ ሰጥተውኛል። ከተማይቱ ዛሬ ወደ ወትሮ ሕይወቷ መመለሷ፣ ተፈናቅለው ወደ ሌሎች ከተሞችም ድንበር አቋርጠውም የነበሩ መመለሳቸውንም ነግረውኛል።
በ25 ከቀኑ 6 ሰዓት አካባቢ ወጣቶች ተሰባስበው የተወሰነ ችግር መፍጠር ጀምረው ነበር። በወቅቱ ያለው የጸጥታ መዋቅርም ለመከላከል ጥረት አድርጓልኝ። ችግሩ ለአንድ 2 ሰዓት ያክል ቆይቶ ነበረ።
ነሐሴ 25 ነው የሚሉኝ? ይሄ
ነሐሴ 25 ያኔ በአካባቢ ያለው የጸጥታ መዋቅርም ቢሆን ችግሩን ለመከላከል ጥረት አድርጓል። በእርግጥ በወቅቱ በንብረት ላይ የደረሰ ጉዳት አለ። በሰዎች ላይ ምንም አይነት የደረሰ ጉዳት አልነበረም። የአካል ጉዳት ምንም አይነት ጉዳት አልደረሰ ነበር። በንብረት ላይ ግን ጉዳት ደርሶ ነበር። ይህን የደረሰውን ጉዳት የከፋ እንዳይሆን የጸጥታ መዋቅሩም ሰፊ ርብርብ አድርጓል። ያም ብቻም አይደለም፣ የከተማው ማህበረሰብ ቢሆን ይህ ችግር ወደ ከፋ እንዳይሄድ የራሱን አስተዋጽኦ በከፍተኛ ሁኔታ ያደረገበት ሁኔታ ነው ያለ።
በተፈጠረ ሁኔታ ብዙ ህይወት እንደጠፋ ነው እና በአካልም ላይ ጉዳት እንደደረሰ ነው የሚታየው።
የተወሰነ ጉዳት ነው እንጂ በጣም ብዙ የሰው ህይወትም ላይ ጉዳትም አልደረሰም። የአካል ጉዳትም ሆነ የህይወት መጥፋቱ የተወሰነ ያው ለመከላከል ችግሩ እንዳይባባስ ለማድረግ በተደረገው ስራ የተወሰነ ነገር አለ። ከዚያ ውጭ ግን በከፋና ብዙ የሚለው ነገር ትክክል አይደለም። ማህበረሰቡም ስለሚያውቀው ብዬ ነው። እኔም በአካል እዛው ላይ ስለነበርኩ ችግሩ እንዳይባባስ ግን ለመከላከል በተደረጉ ነገሮች በተወሰነ የንብረትም ላይ ጉዳት ደርሰዋል። የሰው ላይ እንዲሆን የአካልም ሆነ የሞት የተወሰነ ጉዳት ደርሰዋል። እኛ
እስቲ ምን ያህል ሰው ነው የሞተው? ምን ያህል ሰው ቆሰለ?
መረጃውንም በደንብ ገምገመናል። ወደ 5 የሚሆኑ ሰዎች ላይ የሞት አደጋ ደርሷል። ወደ 6 ነው 7 አካባቢ ደግሞ እንደዚህ የመቁሰል አደጋ ደርሷል። ከዚህ በላይ የለም።
የንብረት ጉዳት ደርሷል ያሉት ምን ያህል ነው የሚገመተው?
በቁጥር ደረጃ ወደ 80 አካባቢ የሚሆኑ ድርጅቶች ላይ ጉዳት ደርሷል። ነገር ግን ከዛ ላይ የተቃጠለው እና የወደመው ንብረት ያን ያህል ብዙ አለም። አብዛኛው ንብረት እንዳጋጣሚ ማህበረሰቡ ተረባርቦ እንዳይወድም ጥረትም ስላደረገ አሁን ያን ከነዛ ድርጅቶች ላይ በቁጥር ደረጃ በድርጅቶች ደረጃ ወደ 84 አካባቢ ነው ድርጅቶች ላይ ለጉዳት የተጋለጡት። ከእነሱ ውስጥም በርከት ያለ ንብረት ማህበረሰቡ አውጥቶ አስጠግቶ ከችግሩ ማግስት በኋላ እነዛ ንብረቶች አሉ እያለ ወደ አንድ ማዕከል እያሰባሰበ ባለ ንብረቶች እንዲወስዱ መረጃ እና ሀብቱንም እየሰጠን ያለንበት ሁኔታ ነው ያለው።
ይሄ ጉዳት የደረሰው በተወሰነ የማህበረሰቡ አባላት ላይ በተነጣጠረ ጥቃት ነው የሚሉ ስሞታዎችና አቤቱታዎች ይሰማሉ። በተለይ በትግራይ ተወላጆች ላይ የተከፈተ ጥቃት ነው የሚሉ አሉ። እርስዎ የከተማይቱ ከንቲባ ነዎት አይደለም?
አሁን እኛ
እና ምን ያህል እውነት ነው ይሄ ነገር እርስዎ በቅርብ እንደሚከታተሉት? በእርግጥ በተወሰነ የማህበረሰብ ክፍል ላይ የተነጣጠረ ጥቃት ነበረ?
አይ በነገራችን ላይ መተማ ዮሐንስ ከሌላው አካባቢ ለየት የሚያደርገው በርካታ ብሔረሰቦች የሚኖሩባት ነው። የሁሉም ክልል ማህበረሰቦች በብዛት የሚኖሩበት ከተማ ከመሆኑ ጋር ተያይዞ በርከት ያሉ ብሔረሰቦች በአገሪቱ አሉ የሚባሉ ብሔረሰቦች በብዛት ይገኙበታል። ከዚህ ጋር ተያይዞ በተሰነዘሩ ጉዳቶች ላይ አሁን የመረጃ የማሰባሰብ ስራዎች እየተሰሩ ነው ያለ። የድርጅቶች ቁጥር ታውቋል። እዛ ላይ እነማን ናቸው ጉዳት የደረሰባቸው የሚለውን ነገርም የማጣራት ስራ እየሰራል ነው ያለ ነው። በሌሎችም አካልም የደረሰ ጉዳት አለ። ዞሮ ዞሮ ይህን የመረጃ ማጣራት ስራዎቹ ካለቀልን በኋላ ምንድን ነው የሚለውን ነገር ለማጥራት ነው እየሞከርን ያለ ነው። አሁን ላይ በርካታ ስለሆነ በዚህ ነው ብለን በግልጽ የጉዳት የደረሰባቸው ድርጅት ባለቤቶችን በስም ደረጃ ቢታወቁም ብሔራቸው ምንድን ነው እነማን ላይ የሚለውን ነገር መረጃው አልቆ ስላልመጣ በዛ አግባብ አልገመገብ ነው።
አሁን ያለው ሁኔታ ዛሬ ምን ይመስላል? መተማ ላይ
ያው በ25 ችግሩ ተፈጠረ። ኦልሬዲ እስከ ለሁለት ሰዓት ያክል ነበረ ያው ችግሩ እየቆየው። ከዛም በኋላ ከተማ ያው የተሽከርካሪ የድርጅቶች መዘጋት ቢኖርም የህዝብ እንቅስቃሴ ነበሩ። በቀን ችግሩ በተፈጠረበት ከአስር ሰዓት በኋላ ማህበረሰቡ ይንቀሳቀስ ነበረ። በማግስቱ ግን ተሽከርካሪዎችም ስራ ጀምረዋል፣ ድርጅቶችም ተከፍተው አጠቃላይ ባንኮችም ሁሉም ኖርማል የሆነ እንቅስቃሴ ጀምረዋል። ቀጥሎ ከ27 ጀምሮ እስካሁን የነበሩ አጠቃላይ መደበኛ እንቅስቃሴዎች ያለምንም ችግር ነው እየተንቀሳቀሳለ። ይህም ከማንኛውም ማህበረሰብ ቢሆን ከዚህ መተማ ዮሐንስ ላይ ስልክ የምታውቁት ካለ የትኛውም ሰው ጠይቃቸው አሁን ላይ ያለው ነባራዊ ተብታዮች የደህንነቱ ጉዳይ በአስተማማኝ ነው ያለው። የጸጥታ ጉዳይ አጠቃላይ መደበኛ እንቅስቃሴውን ቢሆን ችግሩ ከመፈጠሩ በነበረበት አግባብ ኖርማል የሆነ እንቅስቃሴ ነው እየተካሄደ ያለውና አሁን ላይ በጣም በአስተማማኝ ሁኔታ ነው ያለው። ከተማው ስራዎች በደንብ እየተካሄዱ ነው ያሉት።
አቶ ሸቴ መቼም የመተማን ልቦናውንም ቀልቡንም የእርሶን ያህል ቀርቦ የሚያውቅ ሰው ሊኖር አይችልም ከንቲባ እስከሆኑ ድረስ የከተማውና፣ ለመሆኑ በሰዎች መካከል እንደዚህ በቡድን ተከፋፍሎ በብሔር ላይ የተመሰረተ ወይም በፖለቲካም ላይ ቢሆን የተመሰረተ መቃቀርና የመሻከር ስሜት አለ እንዴ? ውስጥ ውስጡን እንዲህ በጸብ የመፈላለግ መንፈስ አለ እንዴ? መተማ ውስጥ
በጭራሽ። ማህበረሰቡንም እንደዚህ ጉዳት የደረሰባቸውንም ስናዋይ ይሄ የብሔርም አይደለም የፖለቲካም አይደለም የተወሰኑ ወጣቶች ባልገባቸው ጉዳይ ላይ ተነሳስተው የፈጠሩብን ችግር ነው። ስለዚህ በማህበረሰቡ ላይ አሁንም የትኛውን ማህበረሰብ ተጎዳን ከሚሉትም ግለሰቦች ላይ ራንደምሊ መረጃ ወስዳችሁ ብታዩ ይሄ ህዝብ አይደለንም ጉዳት ላይ ያደረሰብን ጉዳት ያደረሰብን የተወሰኑ የስብስብ ወጣቶች ናቸው። እነሱ ባልገባቸው ጉዳይ ላይ ነው ጉዳት ያደረሰብን። ይህን ደግሞ ጉዳቱ የከፋ እንዳይሆን ማህበረሰቡ በእጅጉ ባይከላከለው ኑሮ የከፋ ይሆን ነበር። የመንግስት የጸጥታ መዋቅሩ ደርሶ ባይከላከለው ጥፋቱ የከፋ ይሆን ነበር። ነገር ግን ችግሩ ከተፈጠረ በኋላ የጸጥታ ኃይሉም ሆነ ማህበረሰቡ ያደረገው ርብርብ በምንም አይነት በሰዎች ላይ አንዳችን ጉዳት ሳይደርስ ንብረት ላይ ያው ጉዳት ደርሷል። ያ ንብረትም ቢሆን ማህበረሰቡ በራሱ የጠፋባቸውን ሰዎች እንደገና ማቋቋም እንችላለን የሚል ብዙም ጋር ውይይት አድርገን ነበር። ጉዳት የደረሰባቸውን በተገቢ ሁኔታ ልንክሳቸው ይገባል። ተጎዳን ከሚሉት የህብረተሰብ ክፍሎችም ቢሆን ህዝቡና የጸጥታ መዋቅሩ በእጅጉ ብዙ ነገር ታድጉናል። የተፈጠረው ችግር የውስን ወጣቶች ስብስብም ስለሆነ እነሱን ቢሆን መንግስት በተገቢ ሁኔታ ያስተምራቸዋል እናስባለን። እንደገና በዚህ ማግባብ ለጊዜው ሸሽተው የነበሩ እንደገና ወደ ከተማችንም እየመጡ የተረጋጋ ህይወት ለመኖር ጥረት እያደረጉ ነው ያለ። መንግስትም የጉዳቱን መጠን እያጠና ያን በማህበረሰቡም በመንግስትም አካልም በጋራ ርብርብ አድርጎ ሀብታቸው እንደገና በነበረበት ሁኔታ እንዲሄድ ሰፊ ጥረት እያደረግን ነው ያለን። አሁን ከሁሉም በኩል በህዝቡ በብሔር በምናምን የሚባል ነገር የለም። የተወሰነ ችግር ያለባቸው ወጣቶች ብቻ ባልገባቸው አዛብ ጉዳት አድርሰውብናል የሚል አመለካከት ነው ያለን።
ሁሉንም አመሰግናለሁኝ። የውይይቶቻችንን ተጨማሪ ክፍሎችና የቅሊንጦንም ዘገባ ጨምሮ ከዌብሳይታችን ማግኘት ይቻላል። የተከበራችሁ አድማጮች፣ በአጠቃላይ የአማራ ብሔራዊ ክልል የዛሬ ውሎ ምን እንደሚመስል የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንን አነጋግሬ ነበር።
በክልሉ በአጠቃላይ ግጭት በተፈጠረባቸው ቦታዎች በዛሬው ዕለት በተለይ በሁሉም ማለት ይቻላል የተረጋጋ ሁኔታ ነው የተፈጠረው። በአብዛኛው ውይይት ላይ ነው ያለው። በውይይቱም ሂደት ያው የደረሱት ጉዳቶች ህብረተሰቡንም የክልሉንም መንግስት ያሳዘኑ መሆናቸው ነው በስፋት አሁን ጎልቶ የወጣው። የሰው ህይወትም ያካልም በንብረትም ላይ በክልላችን ኢንቨስትመንት ላይም ተጽዕኖ ያሳደሩ ጉዳቶች ደርሰዋል። እነዚህ የክልሉንም ህዝብ የክልላችንንም መንግስት በእጅጉ ያሳዘኑ መሆናቸው በስፋት በውይይቶች እየተነሱ ነው። ከዚህም እየተደረሰ ያለው ድምዳሜ ማንኛውንም ጥያቄ ሰላማዊ በሆነ መልኩ መፍታት፣ ነገር ግን ደግሞ ክልላችንን ወደ ኋላ ከሚመልስ ከማንኛውም ተግባር መቆጠብ እንደሚገባ ስምምነት እየተደረሰ ነው። በየከተማው ውይይት እየተደረገ ያለውና አሁን ከሞላ ጎደል በሁሉም አካባቢዎች ሰላማዊ ሁኔታ ነው ያለው። እናም ተልዕኮ አድርገን ይዘን እየሰራን ያለ ነው ይሄን ሰላማዊ ሁኔታ ማስቀጠልና የህብረተሰቡን መረጋጋት መልሶ ማምጣት፣ ቀጥሎ ደግሞ ችግሮችን በሰላም ላይ ቆመን መፍታት ላይ ነው ያለ ነው ለመፍታት እየሰራን ያለ ነው።
ምን ያህል ዘላቂነት ይኖረዋል አቶ ንጉሱ ይሄ አሁን ያለው የመረጋጋት ሁኔታ እንደሚገልጹልኝ በእናንተ ምን?
ይሄ ጉዳይ የሰላም ጉዳይ ዘላቂነት የሚኖረው ህዝባችንና መንግስት የሰላምን አስፈላጊነት በውል ይገነዘባል። ህዝቡም መንግስትም ለሰላም የቆመ ስለሆነ በእኔ እምነት የደረሱትን ጉዳቶችም በውል ስለተረዳ ጥያቄዎቹም አሁን የንብረት ማውደም፣ የህይወት ማጥፋት፣ ኢንቨስትመንትን የሚጎዱ ስራዎችን መስራት አልነበሩም ጥያቄዎቹ። ስለዚህ ህብረተሰቡ ወደ ውይይት ከቀረበ አሁን በተያዘበት ሁኔታ በበሰለ ሁኔታ ውይይቶች እየተደረጉ ስለሆነ በእኔ እምነት በክልላችንም ግምገማ ይሄ ሰላማዊ ሁኔታ ይቀጥላል።
ወደ ተከታዩ ዝግጅታችን እናልፋለን። በደቡብ ክልል የኮንሶ ሁኔታን ይመለከታል። በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሰገን አካባቢ ህዝቦች ዞን ውስጥ ከተካተቱት ወረዳዎች አንዱ የሆነው የኮንሶ ህዝብ በዞን ደረጃ ራሱን በራሱ ማስተዳደር እንዲችል ባነሳው ጥያቄ ምክንያት የሰብአዊ መብቶች ጥሰት እየደረሰበት መሆኑን፣ የመንግሥት መስሪያ ቤቶች ዝግ መሆናቸውንና ጥያቄውን ባነሱ አካላትና በክልሉ መንግሥት መካከል አለመግባባት መፈጠሩን፣ ይህንኑ ጉዳይ ተከታትለው እንዲያስፈጽሙ ተመረጥን ካሉ 23 አባላት አንዱንና የክልሉን መንግሥት እንዲሁም የወረዳውን ኃላፊና የምግብ ዋስትና ፕሮግራም ባለሙያዎች ጠቅሰን ባለፈው ሳምንት በሁለት ክፍል ዘግበናል። አሁን ኮንሶ በምን ሁኔታ ላይ ትገኛለች? ለሁለቱም አካላት ላቀረብነው ጥያቄ የሰጡንን ምላሽ ከሕገ መንግሥት ባለሙያ ሐሳብ ጋር አካተን ይዘን ቀርበናል። ጽዮን ግርማ ነች ያዘጋጀችው።
የኮንሶ ወረዳ ህዝብ ስብሰባ አካሂዶ በዞን እንዲደራጅ ከተስማማና ጥያቄውን በይፋ ማቅረብ ከጀመረ 11 ወራት ማስቆጠሩን በህዝብ የተመረጥን የኮሚቴ አባላት ነን ካሉት አንደኛው አስተባባሪ አቶ ገመቹ ገንፌ ለአሜሪካ ድምጽ ይናገራሉ። አቶ ገመቹ ገንፌ እንደሚሉት መስከረም 29 ቀን 2008 ዓ.ም የኮንሶ ህዝብ ህዝባዊ ስብሰባ አካሂዶ ጥያቄውን ተከታትለው የሚያስፈጽሙለት 12 የኮሚቴ አባላት መርጧል። ይህ ኮሚቴ ጥያቄውን ይዞ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ሳይቀር አቤቱታውን አቅርቧል ይላሉ። አቶ ገመቹ አሁን አለ ስለሚሉት ኮሚቴ አመራረጥ ይናገራሉ።
መጀመሪያ 50,033 ሰዎች በፈረሙ ጊዜ የነበሩ ተወካዮች 12 ነበሩ። በኋላ የፌዴራል ፖሊስ ኮሚሽነር ጄኔራል በመጡ ሰዓት ላይ ይሄ ኮሚቴ ጥሩ ስራ እየሰራ ነው ያለው፣ ስለዚህ እንዲያውም የኮሚቴ አባላት ሊጨምሩ ይገባል ብለው ነው በዛን ወቅት በህዝብ ፊት ምናልባትም እስከ 16,000 ህዝብ በተሰበሰበበት ሰዓት ላይ ነው ተጨማሪ 11 ሰዎችን ያከሉትና እነዚህ 23 የኮሚቴ አባላት የተወሰኑቱ ከባህል አባቶች አሉ። ወደ 4 የሚሆኑ የባህል አባቶች አሉ። ወደ 3 የሚሆኑ ደግሞ የሃይማኖት ተወካዮች አሉ። ወደ 5 የሚደርሱ ወጣቶችን የወከሉ አሉ። ሴቶችን የወከሉ አሉ። ምሁራንን የወከሉ አሉ። የነጋዴ ማህበረሰብን እየወከሉ አሉ።
አቶ ገመቹ አክለው እነዚህ የኮሚቴ አባላት የህዝቡን ጥያቄ እውን ለማድረግ መጀመሪያ ከ50,000 በላይ ቀጥሎም ከ80,000 በላይ ፊርማ አሰባስበው ጥያቄውን ማቅረብ መቀጠላቸውን ይገልጻሉ። ነገር ግን ህገ መንግስቱን መሰረት አድርገው ላቀረቡት ሰላማዊ ጥያቄ ህገወጥ እርምጃ እየተወሰደባቸው መሆኑንም ይናገራሉ። በዚህ ሂደት ውስጥ እስካሁን የሁለት ሰው ህይወት መጥፋቱን፣ ሰዎች መታሰራቸውን በመጥቀስ በክልሉ መንግስት እየተፈጸመ ነው ለተባለው ህገወጥ እርምጃ የፌዴራል መንግስት ጣልቃ ገብቶ ነገሩን እንዲያስተካክል መጠየቃቸውንም ይናገራሉ። ነገር ግን ሁኔታው ከመስተካከል ይልቅ እየባሰበት መሄዱን ይገልጻሉ። በአጠቃላይ በአሁኑ ሰዓት የዞን ጥያቄውም መልስ አላገኘም ይላሉ። የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በወቅቱ ተነስቶ የነበረው ጥያቄ ምላሽ አግኝቷል ይላሉ።
ዞን የመሆን ጥያቄ አንደኛ ራሱን የቻለ መስፈርት አለ። ስለዚህ በዛ መስፈርት መሰረት ተመዝኗል። በዛ መስፈርት መሰረት ደግሞ አሁን ባለበት ደረጃ መቀጠል የማይችልበት ሲቹዌሽን ምንድነው? ስለዚህ ያ ሁሉ ተጣርቶ በሚገባ አጎራባች ካሉ አካባቢዎች ጋር ያለው ሁኔታ አጠቃላይ ነገር ከታየ በኋላ በመስፈርቱ መሰረት ዞን ሆኖ መቀጠል ሳይሆን ባለበት ቦታ ላይ መቀጠል የሚችልበት እድል እንዳለ፣ እኛ ጋር ደግሞ ብዙ ብሔር ብሔረሰብ ነው ያለው። ያ ሁሉም ብሔር ብሔረሰብ ሁሉም በዞን የመደራጀት ጥያቄ በዞን ተደራጅቶ መቀጠል አለበት አይደለም። ህገ መንግስታዊ መብቱ ሊሆን የሚችለው በጋራ የበለጠ አንድ ላይ በመሆን ልማትና መልካም አስተዳደር ስራዎችን አረጋግጦ መሄድ መቻል አለበት። የህዝቡ ተጠቃሚ መሆን መቻል አለበት ነው። ስለዚህ ጥያቄያቸው በሚገባ ታይቶ ህዝበ ውሳኔ የህዝባዊ መሰረት አለው ወይ የሚለው ነገር ተጣራ። ዋናው ህዝቡ ነው የሚወስነው። ህዝቡ ጋር ታች ድረስ ተወርዶ የማጣራት ስራ ተሰርቷል። በተጣራው መሰረት ደግሞ ትክክለኛ ጥያቄ አይደለም፣ የህዝብ ጥያቄ አይደለም ብለው መልስ ሰጥቶበታል።
አቶ ገመቹ ገንፌ በበኩላቸው ህዝቡ ያነሳው ጥያቄ ተገቢው ምላሽ ባለማግኘቱ አሁንም መልሱን ከፌዴራል መንግስት ምላሽ እየጠበቁ እንደሚገኙ ይገልጻሉ። ባለፈው ሳምንት ዘገባችንም በዚህ ምክንያት ልዩ ልዩ ህዝባዊ አገልግሎት የሚሰጡ እንደ ጤና ጣቢያ፣ የፋይናንስ ቢሮና የመሳሰሉት የመንግስት መስሪያ ቤቶች መዘጋታቸውን፣ የተዘጉትም ደግሞ ሰራተኛው የመስራት ነጻነቱን በማጣቱ መሆኑን መግለጻቸውን መዘገባችን ይታወሳል። በተጨማሪም ለደሃ ደሃ የሚሰጠው የምግብ ዋስትና ፕሮግራም መቋረጡንና የተቋረጠውም የዞን ጥያቄውን ካልተዋችሁ አይሰጣችሁም በሚል እንደሆነ ገልጸው ነበር። ወይዘሪት ሂክማ በበኩላቸው የመንግስት ስራ የተቋረጠው ጥያቄውን ያነሱትና እያስተባበሩ የሚገኙት ግብረ ኃይሎች የባህል አባቶች ጭምር በመሆናቸው ሰራተኛው ስራ እንዳይገባ ተጽዕኖ እያደረጉበት እንደሆነ፣ የምግብ ዋስትናው ገንዘብን በተመለከተም ህዝቡ ገንዘቡን ከተቀበለ የዞን ጥያቄው ይዳፈናል እያሉ ተጽዕኖ እያሳደሩበት ነው ሲሉ ይወቅሳሉ።
በዞን የመደራጀት ጥያቄያችን መልስ ማግኘት አለበት። ይሄንን ካላገኘን እኛም በዞን የመደራጀታችን ጥያቄ መልስ ካላገኘ በዚህ መልኩ መቀጠል የለብንም በሚል በአድማ ማለት ይሄ ነገር በመሰረቱ የመንግስት ስራ በማቆም ጤና ተቋማት ላይ ህብረተሰቡን እንድል ህዝቡ ላይ ነው የበለጠ ከፍተኛ ተጽዕኖ እያሳደራሉ መንግስት ላይ አይደለም። ስለዚህ በዚህ መልኩ ወደ መንግስት ልማት ስራው ተመልሰው በአግባቡ ጥያቄያቸውን ማስኬድ እስከተቻለበት ድረስ ማለት ያው ጥያቄያችን ህገ መንግስታዊ ነው። ህገ መንግስታዊ ጥያቄያቸው ደግሞ በተገቢው ተመልሷል። ኮንሶ ማንነቱ አልተጨፈለቀም። ኮንሶ ራሱን በራሱ እንዲያስተዳድር ነው የተደረገው። የራሱ ያስተዳደር እርከን አለው። በማለት በወረዳው ላይ የሚያስተዳድሩት የኮንሶ ብሔረሰብ ተወላጆች ናቸው። በወረዳው ፍርድ ቤት ላይ የሚዳኙት የኮንሶ ብሔረሰብ ተወላጆች ናቸው። አጠቃላይ ስራው የሚሰሩት በወረዳው ላይ የኮንሶ ብሔር ተወላጆች ናቸው። ስለዚህ ማንነት ጥያቄያችን ተነፍገናል የሚባለው ነገር ትክክል አይደለም። ስለዚህ ለዚህ ነው የብሔረሰቦች ምክር ቤት በሚገባ አይቶ ትክክለኛውና ተገቢውን መልስ የሰጠ። እኛ ክልል ላይ 56 ብሔር ብሔረሰብ ነው ያለው። 56ቱም በ56 ወረዳ ወይም ደግሞ በ56 ዞን ተደራጅቶ አይደለም ያለው። 56ቱም ብሔር ብሔረሰቦች በአንድ ዞን ውስጥ 5, 6, 14 ድረስ ብሔር ብሔረሰቦች በ16 ድረስ በአንድ ዞን ተደራጅተው ነው የሚኖሩትና ስለዚህ ለ56ቱም 56 ወረዳ ወይም 56 ዞን አይደለም የሚሰጠው። ትክክለኛ የጋራ እሴት ያላቸው ዞኖች በጋራ ተደራጅተው በጋራ አንድነት ይጠቅመናል ብለው የለሙ በሰገን አካባቢ ህዝቦች ዞንም ላይ እንደዚሁ ወረዳ 4-5 ወረዳዎች ናቸው አንድ ላይ ሆነው ማለት ብሔረሰቦች ናቸው አንድ ላይ 8 ብሔረሰቦች ናቸው አንድ ላይ ሆነው የሚኖሩ። ስለዚህ በጋራ በመፈቃቀድ ላይ የተመሰረተ አንድነቱ የተሻለና ውጤታማ ያደርገናል ብለው የኮንሶ ብሔረሰቦችም በዚህ ልክ ያምናሉ። በዚህ ነው እየተሰራ ያለውና ብሔረሰቦች ምክር ቤትም ትክክለኛውና ተገቢውን መልስ የሰጠው።
አቶ ገመቹ ገንፌ የኮንሶ ህዝብ መስፈርቱን አሟልቶ ነው ጥያቄውን ያቀረበው ይላሉ።
ሁለት አይነት ነው መስፈርቱ። አንደኛው ጥያቄው ህዝብ 5% በፍርማው ካረጋገጠ ጥያቄው መቅረብ ይችላል የሚል ነው። የኮንሶ ህዝብ ግን ደግሞ 50,033 ህዝብ የፈረመበት ስሰላ ወደ 16% ነው። አንደኛው ይሄኛ ነው። ሁለተኛውም መስፈርት ደግሞ በመንግስት ደረጃ ሊጠየቅ ይችላል እና በመንግስት ደረጃ የሚጠየቅ ከሆነ ደግሞ በተዋረድ ባሉት ምክር ቤቶች መጽደቅ አለበት ነው። ይህንንም እንግዲህ በነዚህ ከሁለት በአንዱ መጠየቅ ይችላል ነው። የኮንሶ ግን ሁለቱንም ክራይቴሪያ ያሟላ ነው። 16% ህዝብ ፈርሞ አቅርቧል። እንደገና ደግሞ የቀበሌ ምክር ቤቶች በቀበሌ ደረጃ የቀበሌ ምክር ቤቶች ፈርመዋል፣ ጠይቋል። ይሄ ጥያቄ እኛ ከዞኑ ጋር መቀጠል አንፈልግ የምለው ብለው ጠይቋል። ወደ ወረዳ ሲመጣ ደግሞ በምክር ቤት ታሪክ የመጀመሪያ የሆነው ሰዎች ተሟልቶ የተሰበሰቡበት ሙሉ በሙሉ ተሟልቶ የተሰበሰቡበት ፕላስ ደግሞ ያለ ድምፅ ልዩነት እነዛም እዛ ውስጥ የነበሩ አመራሮችም ሳይቀሩ አምኖበት በሙሉ ድምፅ ያጸደቁት አሁን ካለ ዞን መዋቅር ወጥተን በራሳችን ዞን ሆነን ራሳችንን በራሳችን እናስተዳድራለን ብሎ ሙሉ በሙሉ 100% የፈረሙበት ነው ማለት ነው ያኛው።
ስለዚህ ሁለቱንም አያይዞ ነው ኮንፈረንስ ያቀረበው። ያንን ጥያቄ ያቀረበውና በተገቢው ሁኔታ አቀርቦታል። ክልሉ ግን ራሱ ያጨማለቀው ተግባር ስለነበር ያንን መልሶ ማስተካከል ስለማይችል ካቁም በላይ ስለሆነ ደግሞም ሽንፈት ስለመሰለው ኦሬዲ አልቀበለውም ብሎ እንትን ብሏል። በፌደራል ደረጃ ተጠይቋል። ነገር ግን ያው በተሳሳተ መንገድ ሄደ ሰዎችን ማሳሳት ያው የተለመደ እንትን ነው። በተለያየ ዲፕሎማቶችም እንትን አድርጎ አሳሳተ የሆነ ፍርማ ይዞ መጥቷል። ያ ፍርማ ላይ የኮንሶ ባለሙያዎች አስፈላጊ የሆነውን ማሳመኛ ያውም እኮ የተመለሰበት እንትን በፍጹም የማይገናኘው የህግ መሰረት በሌለው መንገድ ነበር የተመለሰው። የህግ መሰረት አስይዞ እንደገና አስፈላጊ የሆነውን መቃወማ ጽፎ ለፌዴሬሽን ምክር ቤት አቅርቦ ፌዴሬሽን ምክር ቤቱን ደግሞ አይ ባለፈው ጊዜ የተወሰነ አግባብ አይደለም፣ ይሄ ትክክለኛ ደብዳቤ ወርታችን መውረድ የሌለበት ነው ብሎ ተቀብሎ አሁን በማስተናገድ ላይ ይገኛል።
የክልሉ መንግስት ቃል አቀባይ ወይዘሪት ሂክማ ጥያቄው የኮንሶ ህዝብ ጥያቄ አይደለም ይላሉ።
ስለዚህ እዛ አካባቢ ላይ አሁን ላይ ትክክለኛ ልማት፣ ትክክለኛ ሰላም የሚገባ ህዝቡ በሰላም ወጥቶ በሰላም እየገባ ያለው ሰገን አካባቢ ህዝቦች ዞን ሆነው በጋራ ህዝቡ በወሰነው መሰረት የጋራ የሆነው እኩል ሴንተር ላይ ይሆናል ብለው የሰገን አካባቢ ዞኖችን መስርተው እየተጠቀሙ ያለበት አግባብ አለ። ስለዚህ ይሄ ትክክል ነው፣ ይሄ ትክክል አይደለም እንቅስቃሴያችሁ ብሎ ደግሞ የሚያወግዝ የነሱ የማህበረሰብ አለ። እኛ አሁን ላይ ሰላማችን አግኝተን ወደ ልማት ገብተናል፣ ለምን ወደ ልማት ገባችሁ ብሎ የሚንቀሳቀሰውን ኃይል መንግስት እልባት እርምጃ ሊወስድበት ይገባል ብለው ነው ህብረተሰቡ እያነሳሉ። ስለዚህ እነሱ 81,000 አፈራርመናል ይላል፣ ግን ህዝቡ ጋር ስትገቢ ይህንን ጥያቄ የማይቀበል ማህበረሰብ በጣም በርካታ ነው።
ለአቶ ገመቹ ገንፌ ይህንኑ ጥያቄ አንስቼላቸው ነበር።
ጥያቄው ግለሰቦች ከሆነ ደግሞ እነዛን ብዙሀን ሰዎችን ይዞ መቀልበስ ይችሉ ነበር፣ ወርዶ መቀልበስ ይችሉ ነበር። አሁን ግን ጥያቄው የህብረተሰብ መሆኑን ራሳቸው እኮ አረጋግጧል። ራሳቸው አረጋግጧል፣ ጥያቄው የህብረተሰብ መሆኑን አረጋግጧል። በቪዲዮ የተቀረጸ በድምፅ የተቀረጸ መረጃ አለን። ጥያቄው የህዝብ መሆኑን ያመኑበት የጥቂት ግለሰቦች አለመሆኑን ያመኑበት እስካሁን ድረስ የጥገኞች፣ የሰማያዊ ፓርቲ፣ የኦነግ፣ የጸረ ህዝቦች ብሎ ያሉትን ሁሉ የተኮነነበት መረጃ በእጃችን ላይ አለ። እንደምሉ ጥቂት ግለሰቦች ወይ ደግሞ ከአንድ ማህበረሰብ ብቻ ተወከለ እንዳይሆን ተብሎ ከተለያየ ማህበረሰብ የተወከለ የኮሚቴ አባላት ናቸው እንጂ የጥቂት ግለሰቦች ወይ ደግሞ እንደዚህ የባህል አባት የሚባለው አይደለም። የጥቂት ግለሰቦች በሆኑ ኖሮ ወደ ታች ወርዶ ያንን ብዙሀንን ህብረተሰብ ይዘው ጥያቄውን መቀልበስ ይችሉ ነበር። ምክንያቱም ዋና አላማቸው ጥያቄውን መቀልበሱ ይሄ ልማት ሁሉ የሚዘጋው ጤና ጣቢያዎች ተዘግቶ ህብረተሰብ ዛሬ እየሞተ እያለቀ ያለው ይህንን ጥያቄ ለመቀልበስ ብቻ ብሎ ነው ክልሉና ዞኑ በአንድነት ይህንን ስራ እየሰሩ አሉት። በፌዴራል ደረጃ ያሉት ሚኒስትሮች ሳይቀሩ በተለይ ከደቡብ የሆኑት ኦልሬዲ የደኢህዴን ማዕከላዊ ኮሚቴ አባላት ስለሆኑ በእነዛ ላይም ተጽዕኖ በማሳደር እነዛም ደግሞ ተመሳሳይ የሆነ ቋንቋ ነው እያራምዱ ያሉት በኮንሶ ህዝብ ላይ። የኮንሶ ህዝብ ደግሞ በአሁኑ ጊዜ ከሚደርስበት ጫና የተነሳ ከክልሉ ጋር ለመቀጠል ራሱ የመቀጠሉን ጉዳይ በጥርጣሬ ነው እየተመለከተ ያለው። ምክንያቱም አሁንም ቢሆን በኮንሶ ውስጥ ያለው እውነታ መቀበል ስላልፈለጉ ማለት ነው። በአሁኑ ጊዜ እንዲያውም በክልል አቀፍ የሆነ በኮንሶ ብሔረሰብ ላይ ትልቅ ዘመቻ ነው እየተካሄዳለው አሁን በየቦታ ጂንካ ላይ 2 ሰዎች ታስሮብናል። ፋስከቶ የሚባል ልዩ ወረዳ ላይ ያሉት ከዚህ በሰፈራ ወደዛ የተወሰዱት ወደ 8 ሰዎች ታስሮ ከዛ ውስጥ 1 ሰው ተለቋል። በክልል ውስጥ በካሉት ዩኒቨርሲቲዎች የኮንሶ ልጆች እንዲባረሩ እየተደረገ ነው ያለው። የተጻፈ ወረቀትን በእጃችን ላይ አለ። ስለዚህ ክልል አቀፍ የሆነ የኮንሶን ህዝብ የማሳደድ የኮንሶን ህዝብ የማጥፋት ዘመቻ ስለተያዘ ከዚህ በኋላ የኮንሶ ህዝብ ከክልሉ ጋር ራሱ ዞኑ ራሱ ቢፈጠር ከክልሉ ጋር ይቀጥላል እንዲህ የሚለው ነገር ገና ልታስብበት የሚገባ ነገር ነው።
ለክልሉ ቃል አቀባይ ወይዘሪት ሂክማ የመንግስት መስሪያ ቤቶች ከተዘጉና አገልግሎቶች ከተቋረጡ ወረዳውን ማን ነው እያስተዳደረ ያለው በሚል ጠይቄያቸው ነበር።
ይሄ ሲባል አጠቃላይ ሙሉ በሙሉ ተዘግቷል ማለት ግን አይደለም። አገልግሎቶች እየተሰጡ ነው ያሉት 100% ተዘግቷል አይደለም። በመሰረቱ ደግሞ ሁሉም የኮንሶ ማህበረሰብ ልጆች ሁሉ ይህን ጥያቄ ተቀብለው ስራ አንገባም ብለዋል ማለት አይደለም። በዚህ መሰረት መስራት የሚፈልጉት ትክክል ጥያቄው ትክክል አይደለም ብለው ያሉ እየሰሩ ያሉ ስራ ላይ ያሉ አካላት አሉ። በተወሰነ ደረጃ ደግሞ የተወሰኑ ግሩፖች ደግሞ ይሄ ጥያቄያችን መልስ ካላገኘ አንሰራም ብለው የወጡበት አግባብ አለ። ስለዚህ በሩ ክፍት ነው ለማናቸው፣ ማንም መጥቶ መስራት ይችላል። ፕላስ ደግሞ እየሰሩ ያሉ አካላት ደግሞ በተገቢው ስራቸውን ውጤታማ አድርገው እየሰሩ ያለበት አግባብ አለ።
ለአቶ ገመቹ አሁን ኮንሶ በምን ሁኔታ ላይ ይገኛል ብያቸው ነበር።
ዝግጅቱ አላበቃም። የዛሬ ያየር ሰዓታችን ግን ወደ መጠናቀቁ ነው። የጽዮንን የመጨረሻውን ጥያቄ መልስ እንዲሁም ሌሎችን መረጃዎችን ያካተተው የኮንሶን ጉዳይ ሙሉ ዘገባ ዌብሳይታችን ላይ ታገኛላችሁ። በኮንሶ ሁኔታ ላይ የሚታዩ አዳዲስ ሁኔታዎች ካሉ ይዘንላችሁ እንመለሳለን። ለማጠቃለያ ያህል ማሆይ ቴሬዛ ማዘር ቴሬዛ ቅድስት መሆናቸውን የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ዛሬ በይፋ አውጀዋል። አለቀ የምሽቱ ዝግጅታችን። አብረናችሁ የቆየነው ቴክኒሻኑ ጀስቲን ትዋይት፣ ጽዮን ግርማና እኔም ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና አደሩም።